ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ጤናስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ግንቦት 18 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የምሽቱ ዝግጅታችንን የምንጀምረው በሳምንት ውስጥ የተጠናቀቁትን አበይት ዜናዎች በመንተነትንበት የፍካሬ ዜና ፕሮግራማችን ይሆናል። በማከታተልም ከዝግጅት ክፍላችን በአሳለፍነው ሳምንት ተላልፈው የነበሩ ሀተታዎችን በድጋሚ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል።
ፍካሬ ዜና በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
በቅድሚያ ርዕሶቹ፣
የውጭ ምንዛሪ ባለመኖሩ ምክንያት ፋብሪካዎች በመዘጋት አፋፍ ላይ መሆናቸው ታወቀ። በጉጂ በተከሰተ ግጭት የብዙ ሰው ህይወት ጠፍቷል። በሐረር ከተማ ስርዓት አልበኝነት መንገሱ ተነገረ። የሐኪሞችና የህክምና ባለሙያዎች እንቅስቃሴ በዛቻ ሊስተናከል እንደማይችል እየተነገረ መሆኑ ታወቀ። የኤሌክትሪክ ኃይል ስርጭት በፈረቃ መሆኑ ህዝቡን እያማረረው ነው ተባለ። የአሻጎዳ የኤሌክትሪክ ኃይል ማመንጫ ብልሽቱ እየተፋ መሆኑ ተሰማ። የሚሰደዱ ኢትዮጵያውያን ወጣቶች ቁጥር በሚያስደነግጥ ሁኔታ እየጨመረ መሆኑ ተገለጸ። ዘረኛው አገዛዝ ሐሺሽ ወይም ካናቢስ ማምረትን እንደሚፈቅድ ሾልኮ ከወጣ መረጃ መገንዘብ ተችሏል። አብዛኛዎቹ ፋብሪካዎች ለሚያመርቷቸው ምርቶች ከማሽኖችና መለዋወጫዎች በተጨማሪ ጥሬ ዕቃዎች ከውጭ እንደሚያስገቡ የሚታወቅ ነው። የውጭ ምንዛሪ ባለመኖሩ ላለፉት 9 ወራት በርካታ ፋብሪካዎች እየተንገዳገዱ መሰንበታቸውን ከፋብሪካዎቹ ባለቤቶችና ከፋብሪካዎች የበላይ ኃላፊዎች አንደበት መገንዘብ ተችሏል። ፋብሪካዎች ከማምረት አቅማቸው በታች ማምረት ሲጀምሩ የሚወስዱት የመጀመሪያ እርምጃ የሰራተኞችን ቁጥር መቀነስ ሲሆን፣ በዚህ ዓመት በበርካታ ሺዎች የሚቆጠሩ የፋብሪካ ሰራተኞች ከስራ መሰናበታቸውን ካጠናቀርነው ዘገባ መገንዘብ ተችሏል። ባሳለፍነው ሳምንት ከብሔራዊ ባንክ 200 ሚሊዮን የአሜሪካን ዶላር በንግድ ባንክ በኩል እንዲከፋፈል ይፋ መደረጉን ተከትሎ የፋብሪካ ባለቤቶችና ከውጭ ሸቀጥ አስመጪዎች የተጠቀሰው ገንዘብ ለፕሮፓጋንዳ ተረፌታ እንጂ እነሱን ስራ ከማቆም ፋብሪካዎቻቸውን ከመዘጋት የሚታደግ እንዳልሆነ ቅሬታቸውን ሲሰነዝሩ ይደመጣል። ይህ የተባለው ገንዘብ ከ10 ድርጅት በላይ ሊሸፍን እንደማይችል በመግለጽ ይህን የውጭ ምንዛሬ ችግር ተከትሎ የፋብሪካዎች ከማምረት ውጪ መሆንና ሰራተኞቻቸውን የማሰናበት እርምጃ እየደቀቀ ያለውን አጠቃላይ የሀገሪቱን የምጣኔ ሀብት ሊያንኮታኩተው እንደሚችልና ግዙፍ ህዝባዊ ተቃውሞ ሊያስከትል እንደሚችል ከወዲሁ በርካቶች አስተያየቶቻቸውን ሲሰነዝሩ ይደመጣል። ይህ በእንዲህ እንዳለ የኤሌክትሪክ ኃይል ስርጭት በፈረቃ መሆኑ የፋብሪካዎቹን የመዘጋት እድሜ ሊያፋጥነው እንደሚችልም በርካታ የፖለቲካ አዋቂዎች ያስረዳሉ።
በደርግ ቀይ ሽብር ወቅት በኢሃፓ አባላትና በሌሎች ዜጎች የተለያዩ የሰብአዊ ድርጊቶችን በአሰቃቂ ሁኔታ በመፈጸሙ የሚታወቀውና በማጭበርበር አሜሪካ ገብቶ ይኖር የነበረው አረመኔው መርጊያ ንጉሴ ሐሙስ ግንቦት 15 ቀን ምስራቅ ቨርጂኒያ ግዛት በሚገኘው ፍርድ ቤት የ3 ዓመት እስራት የተፈረደበት መሆኑን የአሜሪካ የፍርድ ተቋም ባለስልጣኖች አስታውቀዋል። መርጊያ ንጉሴ የተከሰሰበት ወንጀል በ1969 እና በ1970 ዓመተ ምህረት በደርግ ቀይ ሽብር ወቅት የኢሃፓ አባላትን የተለያዩ መገልገያዎችን እንደ ብረት ቀበቶ ምስማር ወዘተ በመጠቀም እየገረፈ ሲያሰቃይ መቆየቱንና በብዙዎቹ ላይ ከፍተኛ የአካል ጉዳት ያደረሰባቸው መሆኑን አምኖ ተቀብሏል። ሰውነታቸውን በግርፊያ እየተለተለና እያሰቃየ የኢሃፓ አባል መሆናቸውን እንዲያምኑ እንዲሁም ስለ ፓርቲው ተግባርና እንቅስቃሴ የመረመራቸው እንደነበረም ቃሉን ሰጥቷል። ከዚህም በላይ በ1992 ዓ.ም ተመረጠ ማንነቱን ሸፍኖ ወደ አሜሪካ ገብቶ የኗሪነት ፈቃድ ማግኘቱንና ከተወሰነ ጊዜ በኋላ የአሜሪካ ዜግነት ያገኘ መሆኑን በሰጠው የእምነት ቃል ውስጥ ገልጿል። መርጊያ ንጉሴ የአሜሪካን ዜግነቱን የተቀማ ሲሆን የእስራቱን ጊዜ ሲጨርስ ወደ ኢትዮጵያ የሚባረር መሆኑ ተነግሯል።
በጉጂ ጎሮ ኦዳ ወረዳ ግንቦት 12 ከ10 ሰዎች በላይ መገደላቸው የተሰማ ሲሆን ግድያውን የፈጸመው የዘረኛው አገዛዝ የመከላከያ ኃይል መሆኑ ከስፍራው የተገኘው መረጃ ያስረዳል። የተገደሉት ሰዎች ማንነት በሚስጥር የተያዘ ከመሆኑም በላይ በዜና አውታሮችም እንዳይገለጽ ጥብቅ መመሪያ መተላለፉን መገንዘብ ተችሏል። የተገደሉት ሰዎች የኦነግ ታጣቂዎች መሆናቸው የተነገረ ሲሆን ለግድያው የተሰጠው ሰበብ በአካባቢው የሚገኘው የመከላከያ ጦር ሰፈር ላይ ድንገተኛ ጥቃት በመፈጸማቸው ነው ተብሏል። ከሌላ አቅጣጫ ከተገኘው መረጃ መሰረት ደግሞ የሽምቅ ጥቃት የፈጸመው ቡድን ከአካባቢው የተሰወረ በመሆኑ ጥቃት የተፈጸመበት ያገዛዙ ጦር ለመቀበል ተኩስ ከፍቶ ያካባቢው ነዋሪዎች መግደሉ ነው። ከመከላከያ ጦር በርካቶች እንደተገደሉና እንደቆሰሉም የደረሰን መረጃ ያስረዳል። በምዕራብና በምስራቅ ሐረርጌ ያለው የጸጥታ ሁኔታ ከጊዜ ወደ ጊዜ እየተበላሸ መሄዱንና ዜጎች መኖር በማይችሉበት ደረጃ መድረሳቸውን ከአካባቢው የሚገኙ ዜናዎች ይጠቁማሉ። የኦነግ አሸባሪዎችና የክልሉ አስተዳደሩ ሚሊሻዎች ሰላማዊ ዜጎችን በየጊዜው ከሚተነዝሩባቸው ጥቃት በተጨማሪ ከብት ዘርፎ መሸጥን እንደ ትልቅ ንግድ የወሰዱት መሆኑ ይነገራል። የአዲሱ ሹም ባለስልጣኖች ሁኔታው ሆን ብሎ እንዲባባስ የሚፈቅዱ በመሆናቸው ችግሩ መፍትሄ ሳያገኝ አሳሳቢ ደረጃ ላይ ደርሷል ተብሏል። የሐረር ከተማ ነዋሪዎች ራሳቸውን ቄሮ ብለው በሚጠሩ ጽንፈኞች እየታመሱና እየተሸበሩ መሆናቸውን በከተማዋ ነዋሪዎች ከተገኘው መረጃ መገንዘብ ተችሏል። ጽንፈኞቹ አሸባሪዎች በከተማዋ የተሰሩ የጋራ መኖሪያ ቤቶችና የቀበሌ ቤቶችን በወረራ በመያዝ ህጋዊ ነዋሪዎችን በኃይልና በማስፈራራት ማባረራቸው ይነገራል። ከዚህ ህገወጥ እንቅስቃሴ ጀርባ ከላይ እስከ ታች የኦዴድ ኦዴፓ ሹመኞች እጅ እንዳለበት በርካታ የሐረር ነዋሪዎች ጥርጣሬያቸውን ሲሰነዝሩ ይሰማል።
በኢትዮጵያ የዝቅተኛ የደሞዝ ጣሪያ እንዲወሰን እየተጠየቀ ነው። ከጥቂት ጊዜ በፊት በኢትዮጵያ በሚገኙ የተለያዩ የኢንዱስትሪ ፓርክ ኩባንያዎች የሚሰሩ ሰራተኞች በዓለም የመጨረሻውን ዝቅተኛ ደሞዝ እየተከፈሉ መሆናቸው የተጋለጠ ሲሆን ይህንን ተከትሎ ሰራተኞቹ መሰረታዊ ፍላጎታቸውን ለማሟላት የሚችሉበትንና ህይወታቸውን ለመምራት የሚመጥን ዝቅተኛ ደሞዝ እንዲወሰን እየተጠየቀ ነው። ሰራተኞች በማህበር ተደራጅተው ለመብታቸው እንዳይታገሉ የወያኔ አገዛዝ ባለፉት 28 ዓመታት ከፍተኛ ተጽዕኖ ሲያደርግ የቆየ መሆኑ የሚታወቅ ሲሆን ወያኔ አቋቋመው የሰራተኛ ማህበር ከሰራተኞች ይልቅ አገዛዙን ሲያገለግል የቆየ መሆኑ ይታወቃል።
የሐኪሞችና የሕክምና ባለሙያዎችን የመብትና የሙያ ስነ ምግባር ጥያቄዎችን መመለስ የተሳነው ዘረኛው አገዛዝ የዘለፋ ርካሽ ቃላትን ሐኪሞች ላይ በመለጠፍ በአድማ የሚቀጥሉ ሐኪሞችን ከሥራ ለማባረር በመዛት በመጨረሻም የሐኪሞችን አንድነት ለመከፋፈል ለጀማሪ ሐኪሞች የሁለት እርከን ጭማሪ ማድረጉን በመለሰፍና ውስጥ ውስጡን የሐኪሞችን አንድነት የሚያናጋ ዘመቻ በማካሄድ ላይ ቢሆንም የሐኪሞችና የታባባሪዎቻቸው የሕክምና ባለሙያዎችን ቅስቀሳ ተጠናክሮ እየቀጠለ መሆኑን መረዳት ተችሏል። ለሕክምና እጅግ አስፈላጊ የሆኑ ሁኔታዎች መድኃኒቶችም ከሁሉም በላይ ዘረኛ ቢሮክራሲ የሕክምና ጠር ነውና ከሕክምና ተቋማት እንዲወገድ የሚለው ዋነኛው ጥያቄ ምላሽ ባለማግኘቱ የተጀመረውን ቅስቀሳ በፍጥነት እንደሚቀጥል ከደረሰን መረጃ መገንዘብ ችለናል። በመሰረቱ የሕክምና ተቋማት የትምህርት ተቋማት የእምነት ተቋማት ከአገዛዙ ዘረኛ ፖለቲካና ከኩታራ ዘረኛ ሐላፊ ተብዬ ካድሬዎች የጠድሙን ስለሚገባቸው ጥያቄ ወደ ሌላው የህብረተሰብ ክፍልም ዘልቆ እንደሚገባ የፖለቲካ አዋቂዎች ያስረዳሉ። ከጥቂት ወራት በፊት በለገጣፎ ያለ ፈቃድና ያለ ቅጥ ተፈርቷል የተባሉ ቤቶች ሲፈርሱ በርካታ ዜጎች ኢሰብአዊ በሆነ ሁኔታ ተፈናቅለው ሜዳ ላይ መውደቃቸው ይታወቃል። መሄጃ አጥተው በየቤተክርስቲያኑ ግቢ ድንኳን በመትከልና በየዘመድ ቤት በመጠጋት ለመጠለል የተገደዱ ዜጎች ከነዋሪዎችና ከዘመድ በሚያገኙት እርዳታ ብቻ በከፍተኛ ችግር ህይወታቸውን ሲገፉ የቆዩ ቢሆንም ለወደሙባቸው ቤቶች ካሳ እንዲከፈላቸው ተለዋጭ መኖሪያ ቤቶች እንዲሰጣቸው ያቀረቧቸውን ጥያቄዎች ከሚጆሮ ያላገኙ ከመሆናቸውም በላይ የአዲሱ ሹም ባለስልጣኖች እስካሁን ምንም አይነት የመልሶ ማቋቋም እርዳታ ሳያደርጉላቸው ቆይተዋል። በደል የደረሰባቸው ተፈናቃዮች ሰሞኑን ጠበቃ በመያዝ አገዛዙ ለመክሰስ እንቅስቃሴ የጀመሩ መሆናቸውን የዜና ተቋሞች ዘግበዋል። መሬትን አስመልክቶ በተለያዩ ጊዜዎች በፌደራልም ሆነ በኦሮሚያ አካባቢ የወጡ ህጎችና በእነዚህ ህጎች ላይ ተመስርቶ በተፈናቃዮች ላይ የተወሰደው እርምጃና የደረሰው ግብ የዓለም አቀፍ ስምምነቶችንም ሆነ የወያኔ ህገ መንግስት ተብዬው ድንጋጌዎች ይጥሳል በሚል መነሻ በጠበቆቻቸው አማካይነት ክስ ለማቅረብ እንቅስቃሴ ያደረጉ መሆናቸው ታውቋል። በክሱም የተወሰደው ንብረታቸው እንዲመለስ ለወደመ ንብረታቸው ካሳ እንዲከፈላቸው የሚጠይቁ መሆናቸውም ተገልጿል። አሁን ባለው ሁኔታ ትክክለኛ ፍርድ ለማግኘትም ሆነ ቢፈረድላቸው እንኳን የጠየቁትን ለማግኘት አጠራጣሪ ነው የሚሉ በርካቶች ናቸው።
በዘረኛው ታክለው ኡማ የሚመረው የአዲስ አበባ ከተማ አስተዳደር በከተማዋ ውስጥ በህገ ወጥ መንገድ ተሰርቷል ያላቸውን በርካታ የነዋሪዎች ቤቶች እንደሚያፈርስ ገለጸ። የከተማዋ አስተዳደር ባሰራጨው ማስጠንቀቂያ ነዋሪዎቹ በሁለት ሳምንት ጊዜ ውስጥ ካለቀቁ ቤታቸውን የሚያፈርስ መሆኑን አስታውቋል። ተሰርቷል የተባሉት ቤቶች በቦሌ በአቃቂ ቃሊቲ በንፋስ ስልክ በጉለሌና በየካ ክፍለ ከተማዎች የሚገኙ ናቸው ተብሏል። አስተዳደሩ አሁን ህገወጥ ናቸው የሚላቸው ቦታዎች ቀድሞ በባለስልጣኖች የተጨበጨቡ ሳይሆኑ አይቀሩም የሚሉ ክፍሎች አሁንም ይህ እርምጃ የሚወሰደው የሽሞቹን ባለሟሎች ለመጥቀም ሳይሆን አይቀርም ይላሉ። በሁለት ሳምንት ጊዜ ውስጥ አማራጭ ቤቶችንም ለማግኘትም ሆነ እቃ ለማጓጓዝ እንደማይቻል እየታወቀ በመጪው ክረምት ወቅት እንዲህ አይነት እርምጃ መውሰድ ዜጎችን ለጎዳና ተዳዳሪነት የሚዳርግ ኢሰብአዊ እርምጃ ነው ተብሏል።
በጌዲዮ የሚገኙ የተፈናቀሉ ዜጎች በአገዛዙ ባለስልጣኖች እየተገደዱ ወደ ነበሩበት መመለሳቸውን አስመልክቶ ዘጋርዲያን የተባለው ጋዜጣ ስለ ሁኔታው በሰፊው ያሰራጨውን ዘገባ ማቅረባችን ይታወሳል። ሪፊውጅ ኢንተርናሽናል የተባለው ድርጅት ባለፈው ሳምንት ቅዳሜ ባወጣው መግለጫ የአዲሱ ሹም ባለስልጣኖች በዜጎች ላይ እየወሰዱ የሚገኙት እርምጃዎች ያለውን ችግር ይበልጥ እያባባሰው መሆኑን ገልጾ ድርጊቱ አሳፋሪና ሊወገዝ የሚገባው ነው በማለት ወንጅሏል። ድርጅቱ በመግለጫው ላይ ባለፈው መስከረም ወር ያገዛዙ ባለስልጣኖች በተፈናቃዮች ላይ ያካሄዱት የግዳጅና ወቅቱን ያልጠበቀ የመመለስ እርምጃ ዜጎችን ለድጋሚ ጥቃት አጋልጦ ብዙዎችን እንዲመለሱ አድርጓል በማለት ካስታወሰ በኋላ በቅርቡ ደግሞ የጸጥታ ሁኔታ በቁጥጥር ስር ተደርጓል፣ አስተማማኝ የጸጥታ ሁኔታ ተፈጥሯል፣ ዜጎችም ሰብአዊ ክብራቸው ተጠብቆ በፍቃደኝነት እንዲመለሱ ተደርጓል በማለት ያስተራጨው መረጃ መሰረተ ቢስና ሐሰት መሆኑን በዜና ተቋሞች ማጋለጡን ጠቅሷል። መግለጫው ዜጎች በሐሰት መረጃ ያለፍላጎታቸው እየተገደዱ መወሰዳቸውን ወንጀል መሆኑን ጠቅሶ ወደ ቦታቸው ለመመለስ ፍላጎት የሌላቸውን ለመጉዳት የነበሩ መጠለያዎችንና የምግብ ማከማቻዎችን አገዛዙ ማፍረሱ ተፈናቃዮችን ያላማራጭ አስቀረ አሳፋሪና ኢሰባዊ ድርጊት ነው ብሏል። በመጨረሻም ተፈናቃዮች የሚመለሱበት አካባቢ ጸጥታው አስተማማኝነቱ ሲረጋገጥና እንዲሁም በተፈናቃዩ ሙሉ ፍቃድና ውሳኔ የሚደረግ እንቅስቃሴ እስኪመቻች ድረስ አገዛዙ ተፈናቃዮችን የመመለሱን እንቅስቃሴ እንዲያቆም አሳስቧል።
በአገር ውስጥ የመድኃኒት እጥረት እጅግ ጎልቶ በሚታይበት ሁኔታ ከውጭ ተገዝተው ወደ አገር የገቡ እስከ 400 ኮንቴነር የሚደርሱ መድኃኒቶች በሞጆ ደረቅ ወደብ ተከማችተው እንደሚገኙ ተነገረ። መድኃኒቶቹ በሞጆ ደረቅ ወደብ ላይ የተከማቹበት ምክንያት በጉምሩክ ስርዓት እንዲያልፉ በመደረጉና ስርጭታቸው በመጓተቱ እንዲሁም ንግድ ባንክ የሚያስፈልገውን የውጭ ምንዛሬ ባለመክፈሉ ነው የተባለ ሲሆን አንዳንዶቹ ከአንድ አመት በላይ በመቆየታቸው የመፈወስ ኃይላቸው የመከነ ወይም የቀነሰ መሆኑን ይነገራል። አገሪቱ በገጠማት የውጭ ምንዛሬ እጥረት ምክንያት ከውጭ መድኃኒት ማስመጣት አስቸጋሪ ሆኖ መቆየቱ የሚታወቅ ሲሆን እንዲገቡ የተደረጉትም በተለያዩ ምክንያቶች በመጋዘን ተከማችተው የሚገኙበት ሁኔታ ተፈጥሯል ተብሏል። በገበያው ላይ በርካታ ተዋንያን መኖራቸውና እንዲሁም የስርጭት ስርዓቱ አለመስተካከሉና ፈጣን ባለመሆኑ ምክንያት በተለያዩ የጤና ጣቢያዎችና በከፍተኛ የጤና ተቋሞች ጭምር የመድኃኒት እጥረት መኖሩ የሚታይ ነው ተብሏል።
ከዚህ ቀደም የየአካባቢው የፈረቃ መርሃ ግብር በመገናኛ ብዙሃን ይገለጽ የነበረ ሲሆን በአሁኑ ወቅት ኤሌክትሪክ ኃይሉ የሚቋረጠው በድንገት በመሆኑ በእቃዎች ላይ ቃጠሎ እየደረሰ መሆኑን በርካቶች በምሬት ሲገልጹ ይሰማል። በአብዛኛው የኤሌክትሪክ ኃይል የሚለቀቀው ሌሊት በመሆኑ ለህዝቡ እርባና የለሽ ነው ተብሏል። ከዚህ የኤሌክትሪክ ኃይል በፈረቃ መሆን ጋር በተያያዘ በርካታ የማምረቻ ድርጅቶች ብዙ ሰራተኞቻቸውን ከስራ መቀነሳቸው ታውቋል። ይህ ሰራተኞችን የማባረር እርምጃ የሚያስከትለው የፖለቲካ ቀውስ ከወዲሁ ሊገመት እንደሚችል በርካቶች ያስረዳሉ። አንድ 120 ሜጋዋት የኤሌክትሪክ ኃይል እንደሚያመነጭ የተነገረለት የአሻጎዳ ከንፋስ የኤሌክትሪክ ኃይል ማመንጫ በተርባይኖች ብልሽት ሳቢያ ከስራ ውጪ ሆነ ከአንድ አመት በላይ ማስቆጠሩ ይፋ ሆነ። የኃይል ማመንጫ ተርባይኖች ከፍተኛ ብልሽት ስለደረሰባቸው ከጥቅም ውጪ መሆናቸው የታወቀ ሲሆን እነሱን ለማስጠገን ከፍተኛ የውጭ ምንዛሪ በመጠየቁ ማስጠገን አለመቻሉን ለጉዳዩ ቅርብ ከሆኑ ወገኖች መገንዘብ ተችሏል። ይህ የአሻጎዳ ኤሌክትሪክ ማመንጫ በሙሉ አቅሙ እየሰራ ቢሆን ኖሮ ከሳምንት በፊት የተጀመረውን የኤሌክትሪክ ፈረቃን ማስቀረት ይቻል እንደነበር የመስኩ ባለሙያዎች ያስረዳሉ። ከሰሃራ በታች ከሚገኙ ሀገራቸውን እየጣሉ በሚሰደዱ ወጣቶች ብዛት ከመጀመሪያዎቹ ተርታ ኢትዮጵያ አንዷ መሆኗን የናስመልክቶ ከተካሄዱ የተለያዩ ጥናቶች መገንዘብ ይቻላል ተብሏል። ከዚሁ ጋር በተያያዘ ወደ አረብ ሀገራት የሚሰደዱ አንድ ፍሬ ወጣት ልጃገረዶች ቁጥርም በአስደንጋጭ ሁኔታ እየጨመረ መሄዱ እንደ ዘበት ሲነገር ይሰማል። በአሁኑ ሰዓት ከኢትዮጵያ ከሚሰደዱ ወጣቶች 70% የሚሆኑት በተለያዩ የትምህርት መስኮች በመጀመሪያና በሁለተኛ ዲግሪ የተመረቁ መሆናቸውን የተካሄዱ ጥናቶች አስረዳሉ። ከየዩኒቨርሲቲዎቹ በየአመቱ የሚመረቁ ወጣቶች ስራ የማግኘት መብቶቻቸውን ዘረኛው አገዛዝ በማፈኑና ጥቂት በጣት የሚቆጠሩ የስራ እድሎች እንኳን እየተሰጡ የሚገኙት የአገዛዙን ዘረኛ ፖለቲካ ተቀበለው በየዘር ድርጅቶቹ አባል ለሆኑ ብቻ መሆኑ ወጣቶችን እያስቆጣና እያሳዘነ እንደሚገኝም ለማወቅ ተችሏል።
ሹሞቹ የአማራውን ወጣት ለመበታተን በሚስጥር ቅረውተው ይህንንም በስራ ላይ ለማዋል ሐላፊ የሚሆኑ ሰዎችንም መበደባቸውን ከታማኝ ምንጮች ከተገኘ መረጃ መረዳት ተችሏል። ይህ ቅዳቸው ከሳውዲ አረቢያ የተባበሩት ኤሚሬትስ እና ኩዌት መንግስታት ጋር በመስማማት ብዙ ሺህ ወጣቶችን ወደ እነዚህ ሀገሮች በስራ ሰበብ መላክ ነው። ወደ አረብ ሀገሮች የሚላኩት ወጣቶች ከአማራው ብሔር የመጡ እንደሚሆኑ መወሰኑ የቅዱን ጸረ አማራ ይዘት ግልጽ አድርጎታል ተብሏል። የዚህ ዘረኛ አገዛዝ ጸረ ህዝብ ሴራና ስራ ግልጽ ሆኖ ሳለ መትሃት ለውጥ እየታያቸው ለውጡና ሹሞችን እንደግፋለን የሚሉ ክፍሎች በሀገርና ህዝብ ላይ ክህደት በመፈጸም ላይ ናቸው ተብሏል።
በዝዋይ ሐይቅ ውስጥ የአሳ ምርት መጠኑ እያሽቆለቆለ መሄዱ ተነገረ። 12 ሜትር የነበረው የሐይቁ ጥልቀት በአሁኑ ወቅት ከ4 ሜትር በታች ነው የተባለ ሲሆን ከአራት አመታት በፊት በአመት ከ4500 እስከ 6000 ቶን ሲመረት የነበረው አሳ በአሁኑ ወቅት ከ1000 ቶን ብቻ የሚመረት መሆኑን ተገልጿል። የሐይቁ የውሃ መጠን ከቀነሰባቸው ምክንያቶች መካከል ሐይቁ በእንቦጭ መወረሩ፣ ትላልቅ የአበባ ልማት ድርጅቶችና የአትክልትና ፍራፍሬ አልሚዎች በብዛት በአካባቢው በመሰማራታቸውና የሞጆ አዋሳ የፍጥነት መንገድ ፕሮጀክት በሐይቁ ላይ የፈጠረው ተጽዕኖ መሆናቸውም ተጠቅሷል። በአሁኑ ሰዓት በኢትዮጵያ ወደ 8 ሚሊዮን የሚጠጋ የካናቢስ ተጠቃሚ እንዳለ አንድ በጉዳዩ ላይ የተካሄደ ጥናት ያስረዳል። በአፍሪካ በካናቢስ ተጠቃሚ ብዛት ከናይጄሪያ ቀጥላ የምትገኘው ኢትዮጵያ መሆኗንም መገንዘብ ተችሏል። ካናቢስ ወይም ሐሺሽ በገሃድ በሚባል ሁኔታ እየተሸጠ እንደሚገኝና በዚህ ወንጀል አንዳንድ መድኃኒት ቤቶችም በመርፌ የሚወሰደውን እንደ ሄሮይን አይነቱን እየሸጡ መሆናቸውን ጉዳዩን አስመልክተው ከተካሄዱ ሚስጥራዊ ጥናቶች መገንዘብ ተችሏል። የዘረኛው አገዛዝ አብዛኛው ሹማምንት ከጫት አንስቶ ከፍተኛ የሆኑ የአደንዛዥ እጽ ሱሰኛ መሆናቸው የተነገረ ሲሆን ባለፈው ሰሞን ሺሻ የማጨሻ ቤቶችን ፖሊስ በዘመቻ በወረረበት ወቅት በርካታ ከፍተኛ ሹማምንት ሺሻ ቤቶች ውስጥ ሲጠቀሙ እንደነበር ከውስጥ አዋቂዎች መገንዘብ ተችሏል። ከዚህ ቀደም ካናቢስን በጎጃም አካባቢ ለማብቀልና ለገበያ ለማቅረብ በአንድ የውጭ ድርጅት የቀረበው ጥያቄ ውድቅ መደረጉ የሚታወስ ሲሆን በአሁን ወቅት የአገዛዙን ሹማምንት እያማለለ እንደሆነ ይስተማል። የካናቢስ ምርት በስራ ከዋለ ኢትዮጵያ በአመት 10 ቢሊዮን ዶላር ከሽያጩ ገቢ እንደምታገኝ ከጥናት ተብዬው መረዳት ቢቻልም ካናቢስን በሀገር ውስጥ ማምረት ሀገርን እንደመግደል ይቆጠራል እየተባለ ነው። ባለፈው 2010 ዓመተ ምህረት ቁጥራቸው ከ5000 የሚበልጥ ኢትዮጵያውያን በመኪና አደጋ የሞቱ መሆናቸውን በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክስ ኮሚሽን አስታውቋል። የኮሚሽኑ መስሪያ ቤት ይህን ያሳወቀው ባለፈው ሳምንት ውስጥ የኢትዮጵያን የመንገድ ሁኔታ ለመገምገም በተባበሩት መንግስታት ድርጅት በተሰየመ ስብሰባ ላይ መሆኑ ተነግሯል። በስብሰባው በዚህ አመት ከ31 ሚሊዮን ዶላር በላይ የሚገመት ንብረት ይወደመ መሆኑ የተገለጸ ሲሆን ኢትዮጵያም በትራፊክ አደጋ በአለም 22ኛ ደረጃ ላይ የምትገኝ መሆኑ ተገልጿል። ለለቱ ያዝ ነው ፍካሬ ዜና የኔ መስል ነበር ከቀሪ ዝግጅቶቻችን ጋር መልካም ቆይታ
የማክሰኞ ግንቦት 13 ቀን 2011 ዓ.ም ተመረጠ የፍኖተ ዴሞክራሲ ሀተታ ከዝንጀሮ ቆንጆ ምን ይመረርጡ በቁም የተኛ ሰው ካልሆነ በስተቀር በእብሪት ህዝብ ላይ ማላገጠን የተያዙት ሹሞች ኦዴድም ኦዴፓም አዴፓ በአዴንም ወያኔም ኦነግም መሆናቸውን የሚስት የለም አፍ ዳገታይ ፈራም እንደተባለው ህዝብን ሊያደናግሩ ሲነሱ የሚጠሏትን ኢትዮጵያ ሱሷ ገደለን ብለውም አላዝነውብን ነበር ውሸት እሪያ በሪያ አይደለም እንደተባለው ከወያኔ ጉያ ወጣን ያሉት ሹሞች ኢትዮጵያዊ መንፈስና ይዘት ሊኖራቸው ከቶም መታሰብ የሌለበት ነበር ግን መደናገር ሰፍኖ በአሜሪካ ፕሮፓጋንዳ ብዙሃኑ ተደናብሮ ትንግርት አለኝ ባዩ ግብዝ በየመትረኩ ተዝናናብን ሳይውል ሳያድርም ግን ያቋም ጓደኞቹን ከነ መርዛማ መላፋቸውና መንጫቸው አሰማርቶ ባይናችን ስር ቡራዩ ሻሸመኔ ለገጣፎ ጌዲዮ ወዘተን አሰቃቂ ተረእይትና አረመኔያዊ ፍጅቶችን ያበዙን ለጋ ህፃናት በተመረዘ ጦር በቤኒሻንጉል ተቀሉ በቀያቸውም ተገደሉ አዛውንት ተደበደቡ ሴቶች ተደፈሩ ጎልማሶች ቆልቆል ተሰቀሉ መብት ያለ ህዝብ ደሞዝ ጭማሪ ያለ ሰራተኛ የፍየል ምላሱ ሹም ማላገጫ ሆነው መና ቀሩ ሁሉን አውቃለው ባይሹም ተንጣጣባቸው በማያቀውና ጥራት ነጠቀነቱን ባጋለጠ መንገድ ካመት በፊትና በዛሬ መሃል ያለውን ሁኔታ ስናጤን ከድጡ ወደ ማጡ ብቻ መሆኑን መረዳት ከቶም አቅተንም ነገር ቢበዛ ባህያ አይጫንም ተብሏል ስለ ሹሞቹ ወያኔ ኢህአዴግነት ራሳቸውም ሳይደብቁ ነግረውናል አላማችን የነበረውን አድሶ ለመቀጠል ነው ሲሉ ሳይደብቁ ተናግረዋል በተግባርም አረመኔ መደደም ዘረኝነታቸውን አሳይተውናል እየቀጠሉ ያሉት በዚሁ ኮረኮንች መንገድ ነው ስለዚህም አላወቅንም ነበር ምክንያት ሊሆን አይችልም አውቀን ዝማል ወይም ጸረ ኢትዮጵያነት አሸነፈን ማለት እንጂ ሌላ ማጠየቂያና ሰበቦችን መደርደር የሚያዋጣን አይሆንም ከረጅም ጊዜ ጀምሮ ለሀገርና ለህዝብ አይፈይዱም ስንላቸው የነበሩ ተቃዋሚ ተብዮችም ዛሬ ሰልፋቸው ለህዝብና ለሀገራችን አለመሆኑን በግሃድ አይተናል ስለዚህም ከእንግዲህ ወዲህ መርህነን አይን ጆሮህነን ሲሉ ጆሮ የሚሰጣቸው ዜጋ ሊኖር አይጠበቅም አውቀናል ጉድጓድ መሰናል እስካልን ድረስ ማለትም አለብን ዋናው ጥያቄ ግዳጃችን ምን ይሆናል የሚለው ነው ግዳጅን ለማወቅ ሁኔታውን በስሜት ሳይሆን በሐቅና በጥሞና መመርመር የግድ ነው ጠላትና ወዳጅን መለየትም ዋና ነው ሹሞቹም ሆኑ የቅርብ አጋሮቻቸው ይዘታቸውና ድርጊታቸው ጸረ ኢትዮጵያ ነው ይህን ካልተረዳን ትግላችን የትም አይደርስም ወተስተፈ ብሎ ይቀራል ጠላትን መለየት ጋር ወዳጅንም ማወቅ ያስፈልጋል ጠላትን ወዳጅ ብለን እንዳናቅፍ በአክራሚ ጎጆ ሁሌም መማቀቅ እጣ ክፍላችን ሆኖ እንዳይቀር ለድህነት የተፈጠርን አይደለንምና አገራችን በቀበኞች ስትበላ በዝምታ መቀበል ግዳጃችን አይደለምና መብትና አገራችንን ለማስከበር ለማስመለስ ለተግል ቆርጠን መነሳት አለብን ወያኔ ስልጣን ሲይዝ አደናጋሪዎቹ ሰላም ሰላም ህዝብ ጦርነት ሰልችቶታል ለማስፈራራት ደግሞ ጦርነት እንሰራባችኋለን ይሉ እንደነበሩት ዛሬም የዘረኛ መንጋዎቻቸውን አስተጥቀው ህዝብን እንዲፈጁ ለቀዋቸው እያሉ ህዝብ ግን ትጥቅ እንዲፈታ ወይም በሰላም ሽፋን እጁን አጣጥፎ እንዲፈጅ ጥሪ በሰፊው እያደረጉ ናቸው ዛሬም የሁለገብ ትግል ጊዜ ነው ህልውናውን ለመጠበቅ ህዝብ በተገቢው መንገድ ተደራጅቶ ራሱን መከላከል ግዳጁ ነው ከመጣበት ጥቃትና ፍጅት ማንንም አይደለም በስልጣን ያሉት ዘረኞቹ ኢሃዴጎቹ ራሳቸው ናቸው የችግሩና የጥላቻና ዘረኝነቱ ቋቶች ሁለገብ ትግል ዛሬም ወቅታዊ ነው በህዝብ ላይ ጦርነት የከፈቱት ሹሞቹና የዘረኛ መንጋው ነውና ህዝብ ራሱን መጠበቅ አለበት ባለው አከሞሉ ሹሞቹ እኮ ቀናልብ አላቸው የሚሉን አጭበርባሪዎች የምንሰጣቸው መስ ሞኝህን ፈልገህ አታል ድርጊታቸውን እንጂ ልባቸውን መርማሪ አይደለም ልባቸውን ሊመረምሩ የሚችሉት ሐኪሞች ራሳቸው የሹሞቹ ጭካኔና ጭቆና ሰለባ ሆነዋል የሚል ብቻ ነው ሀያሰባት ዓመት የተፈጸመ ደባ በአንድ ዓመት አይቀየርም አይወገድም ይሉናል ችግሩ እኮ 27 ዓመት በዚሁ የመከራ ገዛዝ መሪና ዋና የሆነው በደም የተነከሩ ሹሞች ዛሬ መፍትሄ በጃችን ብለው ሊሰየሙብን መጣራቸው ነው የሱዳንና የአልጄሪያ ህዝቦች የሚፈልጉትን ነው የኢትዮጵያ ህዝብ ቀድሞ የጠየቀው ማለትም የስራቱን መንኮታኮት አድሶ ማስቀጠል የሚባል ተንኮል ቦታ እንዳይኖረው እድል እንዳያገኝ ያገዛዙ ቁንጮዎችና የወንጀል ተባባሪዎች ሁሉ ሸሚዝ ቀይረው ከህዝባዊ ጎራው ከተምና መቼም እንዳይደባለቁ ከንፈዳኛው ጌታቸው አሰፋ ካል ወርቀና ገበየው ሹሞቹ ራሳቸው ወዘተ ለፍርድ መቅረብ ያለባቸው እንጂ ፍራቱን አዳኝ ሊሆኑ ልንፈቅድላቸው አይገባም መታሰብም ያለበትም ማለት ነው ዲሞክራሲ የጠፋባት ጭቆናና ፈና የገነነባት አገርናትና ኢትዮጵያ የትግል ስልታችንም አደረጃጀታችንም ሁሉ ይህን ማጤን አለበት እንጂ የሹሞቹና አጋሮቻቸው ዲስኩርና ለፈፋናም ነው ራስን ለጥቃት ማጋለጥ የሚያስፈልግ አይደለም ነግ አውሬው በይፋ ጥርሱን አግጦ እንዳበደው ሻረፋ ሲደፍቅ በቀላሉ ሰለባ ልንሆንለት መፍቀድ የለብንም ማለት ነው ይህ በዚህ እንዳለ ሆኖ ግን የህዝብ የትግል መሪዎችና ተቋሞችን መመስረትና ማጠናከር ወሳኝ ተቀዳሚ ተግባር ይሆናል አስተማሪው ተማሪው ሰርቶ አደሩ ህዝብ የራሱን የሙያ ማህበር እንዲኖረው ወይም እንዲያጠናክር መረባረብ አለበት ማለትም ያገዛዙ ተለጣፊ ተቋሞችን ማግለል ማፍረስ ያሻል ማለት ነው በህዝብ ጎራ ሆነው የጨቋኞችን ተልእኮ የሚፈጽሙትን ከህዝብ ጎራ ማግለሉ ተገቢ ይሆናል በትግል ተመክሮ የበለጸጉ እነ ይሃፓም አሁንም አሉና በዚህ ድርጅት ዙሪያ መደራጀቱና መሰለፉ ለስሬታችን ዋስትና ነው የጀግና ትውልድን ታሪክና ተመክሮ ሹሞቹና በጥዮቻቸው ሊያክቸልችሉ ከማጀብ ይልቅ ከዚያ ትውልድ ደም የፈሰሰለት ተመክሮ በድርጅታዊ ስራም ሆነ አገራዊ ህዝባዊ ትግል አድማና ጽናት ተገቢውን ትምህርት መቅሰምም ይቻላል ወገኖች ደማቸውን አፍሰው በድላቸውም በሽንፈታቸውም የለገሱን ቅርሳችን ነውና ወሮበላ ገዛዞች ተፈራርቀውብናልና ከችግራችን መንስኤዎች መፍትሄ ይመጣል ብለን ሳንደናገር ሞት ለፋሽስቶች ውድቀት ለወያኔዎች ብለን እንደታገልን ሁሉ ለስልጣን የበቆተንም ዘረኞች ኢህአዴግ ይውደም ብለን በሁሉም መስክ ልንጋተራቸው ልናስወግዳቸውና ኢትዮጵያን ለማዳን መቻል አለብን ለዚህ ግዳጅ መስዋዕት ከመሆን የበለጠ ክብር የለም ያለንበት ተጨባጭ ሁኔታና የተደቀነብን አስከፊና አሰቃቂ አደጋ ገላ ሰደን በጅቧሻ በግለጭ ነገር ዓለሙን እንድንዘከዝክ አይፈቅድልንም ጅልነትና ባብን ከጉያ መክተት ይሆንብናል ግን መልእክቱ ስውርና ድብቅ አይደለም መፍትሄውን አምጪ ህዝብ ብቻ ነው ህዝብ ካበረና ከተባበረ እብሪት የወጠረውን አገዛዝ ያስተነፍሰዋል ይጥለዋል ወያኔ 27 ዓመት የሰፈረብን ህዝብን ራሱም ምልምሎቹና ቀጥረኞቹም ስላደናገሩና በክፍፍል ወጥመዱ ሆዳቸውን አስቀድመው ስለገቡለት ነው ይህንን ዛሬ መድገም አይጠበቅብንም አመት ባልሞላ ጊዜ ባለትን ግርቶቹ ከወረንጦ አፍ ከመሆን ያላለፉ የቆዩ ሰይጣኖችና ዘረኞች መሆናቸውን ልናውቅ ችለናል ስግብግብ ሆነው ግራቀኙንም ከኛ ከማለታቸው ባሻገር ምስለወያኔ ዘረኛ እንደወያኔ መሆናቸውን ለማሳየት ጊዜም አልፈጀባቸውም ለነደራጅባቸውና በአመጽ ለናራውጣቸው ተገቢ ነው የምንሰጣቸው የዱር ሰዓት የሆነ ትግልን እንጂ ጊዜና ሰላምን ሊሆንም አይችልም። ስለዚህም አንድነታችንን በጋራ ትግል እናጠናክር። እንደራጅ ባታጋይ ድርጅት ዙሪያና ማህበርና ተቋሞቻችንን በማጠናከር በሁሉም መስክ ለመታገል ቆርጠን እንነሳ። የህዝብና የሀገር ጥቅም ከፍላጎት ከወኔያቸውና ከርሳቸው ጋር አልገጥም ያሉ አስመሳይ ቡድኖችን ከጎናችን እናርቅ። ህዝባዊ አመጽን እናፋፍም እንቀጥል። ሌላ መልእክት ሊኖር አይችልም። በትግላችን ነው የሽግግርም ሆነ ህዝባዊ መንግስት ሊቋቋም የሚችለው። ለውጥ አምጪ ብለው ሊሸነግሉን የቃጡት የወያኔ ኮሎኔል እንደሆነ የሽግግር ሂደት ባፍንጫ ይውጣ ብሎናል። አጋሮቹም ተለጣፊዎቹም ይሄን አስተጋብተዋል። ህዝባዊ መፈክሮች ሁሉ እውን ሊሆኑ የሚችሉት በዘረኞች ቦይ በመፈሰስ ሳይሆን የህዝብንና የሀገርን ፍላጎትና ጥቅም በማስቀደም ለኢትዮጵያ በኢትዮጵያዊነት በመሰለፍና በመዋደቅ ነው። ሌላ መንገድ የለም። ወያኔ ማጥገብቶ በግልባጭ መዳከሩ አገርን ከጥፋት አያድንም። ለኢትዮጵያና ለጭቁን ህዝብ አንታገል። ኢትዮጵያዊነት ያቸንፋል። ወያኔ ያደግ ይወድማል።
የስም ተመራማሪዎች ጥናት ውጤት አልባ ነው። በተመራማሪው ብዛት ችግሩን የፈታ ሀገር ቢኖር ኢትዮጵያን የሚቀድም አይኖርም ነበር። ማን ያልተመራመረ ፊደል ቆጣሪ ምን ያልተጠናት ነገር አለ? አንዱም ግን ለሀገርና ለህዝብ ስቃይ መፍትሄ ሲሆን አልተስተዋለም። ሁሉም ኤክስፐርት በሉኝ የሚለው በአየር ላይ ሆኖ ነው። የጫት ኤክስፐርቶች ፕሮፌሰር ተብለው በአየር ተጭነው ሲገቡም አይተናል። እውቀትን አየር ባየር መዋል ይሉሃል። ይህ ነው የአንትሮፖሎጂ አጥኚው የአፍንጫ መንቀጥቀጥን በሽታ መሆን ደርሼበታለሁ ሲል ስለ በሽታው ለመረዳት የህክምና በራፍ ላይ እንኳን ድርሽ ሳይል ነው። ብቻ አጥኚ ለመባል አጥንቷል። ጥናቱ ፍሬ አልባና አጣጫቢ ሲሆን እንጂ ባምሮቱ መድከሙ አልቀረም። ፈረንጅ ቸር ነውና የስም አይነት ደርድሮ ሲያስመርጠው ቀልቡ የወደደውን ላፍ አድርጎ የሚኮፈሰው ሲታይ በርግጥም በስሜት የሚኖር ምሁር እንዳለን ይመሰክራል። ባልሰራው መኪና ውስጥ ሆኖ አንድ እጁን በመስኮት የሚያሾልከው ግብዝ የመንዳት ህጉን ቢጥስ አይፈረድበትም። እሱ መኪናውን ለመንዳት ሳይሆን ለእግረኛው ባለመኪና መሆኑን ለማሳየት የሚያደርገው ጥረት ነውና የሁሉ ያልሆኑትን ሆኖ መታየት ሀገርን የሚጎዳ መሆኑ ተደጋግሞ ተስተውሏል። ምክንያቱም ማጌጫው ሌላ የሰራው እንጂ የራስ አይደለምና ሀገርና ህዝብን ለመታደግ ችግርን ለማስወገድ ከህዝባቸው ጋር ቆመው የተሰዉ ወጣቶች በህይወት ኖረው በባርነት ከሚማቀቁ ሀገሩን በቁማቸው ትስስ ፈርስ ከሚያዩ ህይወት አልባ ትንፋሾች የተሻሉ ናቸው። ዘመናት ያስቆጠረው የአንቱ በሉኝ አምሮት በፊደል ቆጣሪ ስሜት ውስጥ ከተስተዋለ ውሎ ቢያድርም እንዳሁኑ ዘመን ተንሰራፍቶ አይታወቅም። የዶሮ ጥርስ ጥናት አድርጋለው ያለው ተመራማሪ ሞቅ ያለ ደሞዙን ገሽልጦ ከብርና ሜዳሊያውን አንጠልጥሎ ለመታየት የሚያሳፍረው ነገር አይኖርም። ምንም እንኳን አንድም ጥርሱን ታክሞ የዳነ ዶሮ ባይኖርም እሱን ከዶሮ ኤክስፐርትነት ዝቅ የሚያደርገው ሀቀኛ ተመራማሪ እንዳይኖር ስለሚጥር እውነቱ እንዲርቅ ሆኖ ይሰነብታል። ይህ አይነቱ ባለሙያ ሳለ ድረስ ባለድዷ ዶሮ ጥርስ ተሸልማ መዝለቋ ያለ ነው። ለዚህ አይነት ተግባሩም የሲቪል ሰርቪስ ኮሌጅ አይነቱ በዋይነት ይቆምለታልና ባለ ዲግሪ እየተሰኘ ይዘልቃል። ከመጠምጠም ትምህርት ይቅደም ያሉት አበው ቅዳሴው እንኳ የሚያዳግተው ቄስ መኖሩን በመገንዘባቸው ነው። ዲስኩረኛ መሆን የአዋቂነት መለኪያ የሚመስላቸው ካሉ ተሳስተዋል። መድረክ ላይ የወጣ ሁሉ ተደማጭነትን ያተርፋል ማለት አይደለም። ህዝብ በከዘራ እየጀለጠ ባያስወርደው በአይን ጦሩ በጉንጉምታው በፊት ማዞር በአንገት መድፋት አልፎም በማጨብጨብ ንቀቱን መግለጹ ያለ ነው። የቃረሟትን ጥቅስ ይዞ አደባባይ ላይ መውጣት ተማስከበሩ ይልቅ ማስናቁ ያመዝናል። ህዝብ ያሰበው ባይሳካለትም ሊሸጠው ያሰበውን ያጠፋዋል ማለት አይደለም። በህዝብ ትግስት ላይ የክብራችሁን ሐውልት ለመገንባት የምትጥሩ ሀዳጣን በየጎዳናው ላይ ድንጋይ ኮልኩሎ ለማደናቀፍ ከመአሰብ በፊታይቶ ተራማች ዘሎ ተሻጋሪ እንዳለ ከግንዛቤ ውስጥ ማስገባቱ ጠቃሚ ሆናል። የኢትዮጵያ ህዝብ ያቸንፋል።
ፉስ ፉስ ሶስን አትበሉኝ ኢትዮጵያዊነቱ ልክ እንደ ጥንባሆ ወይ እንደ ሱርፍ እንደ ተጃረቄ ቡናና ሲጋራ ኋላ እንደመጣልም ሶስን አትበሉኝ ኢትዮጵያዊነቱን የሰውነቴን ግንብ ደም ውስጥ እንደሌለ እንደሚወልቅ ጨርቅ ኢትዮጵያዊነቱ ከቶም ሱስ አይሆንም ሲያቆሙት የሚለቅ ካፈጣጠር እንጂ ኢትዮጵያዊነቴ ሱሶኖኝም ማውቅ በእናቴም ባባቴ ባስቀድማቴ በቅምማቴ ወይንም እንጀላቴ ሱስ ነው አትበሉኝ። ነብዩ መሐመድ ሰላም በላቸው ላይ ስፈን እንብኗሉ ዘረኝነት ግምሽታ የሚያጠፋ አይተውኩት አለማወቅ ጃሊ አቤቱ ፈጣሪ በድማሮ ሂሳብ የተጎነጎኑ ምላስ ተከራይተው የሚያመሰግኑ እሳት የሚያስነሱ ፍም የሚያዘግኑ ካዲ ምሁራን አገራው ላይ ዘንበው ያለምንም ጥይት በፈቶ ተማርከው ለዘረኛ ስራት ጋሻና ዘብ ሆነው ኢትዮጵያዊነቱ ሱስ ነው ብለው ይሉኛል በሆድ ተንበርክከው። ሱስ አቤት ይቺ አገር በካዲ ምሁር ባድርባይ በባንዳ ልጆቿን ትገብር ታሪኳን ታበላሽ በቁመቷል። አቤት ይቺ ሀገር አልላቀቅ ያላት መከራና ጣጣ ይሻልን ስትጠብቅ ይብስ እየመጣ አቤቹ ብልጣብልጥ ሲውል ኢትዮጵያዊ ሲያድር ግን በዘር ሲሞች ኢትዮጵያዊ አፈር ዘር አይጠይቅ አይጮህ አይናገር እኮ ሱስ ነው አትበሉኝ ኢትዮጵያዊነቱ ገራባ እንደሚያስጥም ልክ እንደ ጥንባው ወይ እንደ ሱር። ሱስ ዘረኝነት እንጂ ሱስ ሆነ እየተላወሰ ትላንት ቆሞ ስንዛሬ የተመለሰ ዘረኝነት እንጂ ሱስ ሆኖ የሚያዛጋ ላይታች የሚያደርግ የሚፈነቃቀል የሚፈራርሰውን ዘወትር ፍለጋ ዘረኝነት እንጂ ስቶኖ እየመራ ያስጨበጣጠና ቆንጀራ ገጀራ ዘረኝነት እንጂ ስቶኖ የነገሰ እናት እያማጠች ጎጆ በላዋ ላይ በግፍ ያፈረሰ ዘረኝነት እንጂ ስቶኖ የናጠ ያፈነቃቀለ ለረሃብ ለቸነፈር አጋልጦ የሰጠ ዘር መርጦ አስገደለ አንገት ያስቆረጠ እዲያ እናም ስቶኖ አትበሉኝ ኢትዮጵያዊነቱ ልክ እንደ ጥማሁ ወይ እንደ ሱረቱ ስቶኖ አትበሉኝ ልክ እንደ ጠጅ አረቄ ቡናና ሲጋራ ፋና እንደ መጣልም ስቶኖ አትበሉኝ ኢትዮጵያዊነቴን የሰውነቴን ግን ደሜ ውስጥ እንደሌለ እንደሚወልቅ ጨርቅ ኢትዮጵያዊነቱ ከቶም ሳይሆንም ሊስ ያቆሙት የሚለቅ ከፈጣሪ እንጂ ኢትዮጵያዊነቴ ስቶኖኝም አያውቅ በእናቴም በአባቴ በአስቅድማቴ በቅምም ማቴ ወይ በምንጀላቴ ስቶኖ አትበሉኝ ስቶኖ
የጭብጨባ ፖለቲካ ታሪክ እንደሚያቀርበው ሮማውያን የቀድሞ ጣሊያኖች ኔሮ የሚባል ንጉስ ነበራቸው ጨካኝና ቀዋስ ሮማ ከተማ በራሱ ትእዛዝ ተለኩሳ ስትቃጠል ኔሮ ክራሩን ይዞ ዘፈኑን ያቀልጠው ነበር ተብሏል አንዳንድ ገዢዎችና አምባገነኖች ከተጨባጭ ሁኔታው ጋር ተጣልተው አገር በመከራ ስትጠበስ አለፈላት ብለው ይባርቃሉ የዘንድሮው ሹም ኢትዮጵያ ወደ ጥፋት እየተወረወረች ህዝብ እየተፈጀ የሀገር አንድነት እየተሸረሸረ መሆኑን ገና የተረዳው አይመስልም የተራበውን ጭብጨባ እስካገኘ ድረስም የባጤ ቆጡን መቀበጣጠሩ ብልህ ፖለቲካ መስሎት ሲተራመስ ራሱን ለትዝብት ሲያጋልጥ የለመደባቸው አወዳሽ አድርባዮች እያጨበጨቡ ገደል ሲከቱት እያየንም ነው ሹሙም ለውድቀት እጩ የሚያደርገው ውስጣዊ ራስ ውዳት ያለውና አመት ሳይሞላም አያያዙ ቀውስ ወላጅ መሆኑን እኛ ብቻ ሳንሆን ለስልጣን ያበቁትም ዛሬ ተረድተውታል። የጭብጨባ ፖለቲካ በደርግ ጊዜ የራሱ ትርጉም ነበረው። የደርግ ባለስልጣኖች እጅግ ያለ ዲስኩርስ ሲሰለቻቸው ጭብጨባ በማብዛት እና ተናጋሪውን በማቋረጥ ንግግሩን እንዲያፈጥር ያደርግ ነበር። ጭብጨባ ድጋፍ ሳይሆን የበቃ ብልክት ነበር ማለትም እንችላለን። ሽኝት በጭብጨባ በደርግ ጊዜ ያው ግራ እጃን ስቶ ሁሉንም መቃወም የግድ ነበር። ትራዝነጠቆቹ ሶሻሊዝምን ከመሰረታዊ ስርዓት ለውጥ ሳይሆን ተራና ጨካኝ አምባገነንነትና ማጠየቂያን ማጀቢያ አድርገውት ነበር። ግብዙ ኮሎኔልም እንደዛሬው የወያኔ ኮሎኔል በራሱ የህልም ዓለም ገብቶ የሰርቶ አደሩ ብልጽግና እውን ሆነ አስደነቀ ሲልም ከርሞ ነበር። ጭብጨባ ያከስራል፣ ጭብጨባ ያሰክራል። አምባገነኖች ደግሞ ጭብጨባውን ራሳቸው ቢያዙም ቢያሰናዱትም ሲሰሙት ደስ ይላቸዋል፣ ሲገለፍጡና ሲጀነኑ እናያቸዋለን። ሁኔታው ከንቱ መሆኑን የሚረዱት ክፉ ቀን ሲመጣ ነው። አለው ያለው ድጋፍ ሲተን አያመዝሩት እንደበላሩት ሲደመጥ ብርክ ሲይዝ ከወያኔ ቅሌትና መፍረክረክ ራሱ ብዙ ትምህርት መቅሰም ይቻላል። ለአመታት ጸንተን ወያኔን የታገልነውን ዝም አሰኝተው ከኛ በላይ ጸረ ወያኔ ለአፈር የሚሉ እስከ ትላንት ከወያኔ ተለጥፈው የነበሩ ፈልተውብናል። የሹሙ ዋና ደጋፊዎችም ሆነዋል። በተፈጠረው ግርግር የጸኑ ጸረ ወያኔ አንዳንዶቹ ማስፈታውት ጸረ ትግሬ መስለው ቀርበው በሹሙ ዙሪያ በማጨብጨብ ለሹሙ ድጋፋቸው ምክንያት ራሱ ጸረ ወያኔ ስለወነልንና ወያኔን ስላስወገደ ነው ሲሉም አልምጠናል። ጭብጨባ ታማኝነታቸውን ገላጭ ይመስላቸዋል። በጭብጨባም የትላንት ታሪካቸውን የሚሰርዙ ይመስላቸዋል። ያድርባዎችና አስመሳዮች መሳሪያ ነው ጭብጨባ። ባለፈው ሰሞን የጭብጨባ ፖለቲካ ከንቱነትን ለመገንዘብ ቢያንስ ሁለት ድሎች አግኝተናል። አንደኛው የወያኔው ቆጶስ ወሮ በላው ስብሐት ነጋ ተጣራሪ ያለውን ሐሳብ ለማስቆም በጭብጨባ ጀምሮ ሌላ አወዳሾች ተከትለውት ተናጋሪውን አፍ ሊያዘጋ መቻሉ ነው። በመቀሌ ነው ይቅልት ከዚህ ወራዳሽ ማግሌ ታየው። ጭብጨባ የንግግርና የሐሳብ ገለጻ መብት ለማፈን ማለት ነው። የስብሐት የወያኔ ጭብጨባ ማለት ነው። ሁሉም ነገር ለአፈና የሽወታ ጭብጨባም አለ። ወያኔ በዚህም የተካለ ነው። አለቃቸው መለስ ሲሞት ስንቶቹን አስጨፍጭበዋል ሳይሆን አስለቅሷል። ለቅሶው የሽወዳ ነበር። ባድርባዎቹ በኩል የሚመለከታቸው በአጭር ጊዜ በለቅሶ ራሳቸውን ያዋረዱትና ያጋለጡት ደግሞ ዛሬ ግልብጥ ብለው የሹሙ አጨፍጫቢ ሆነዋል። ለሹሙ ራሱ ባዳን የሰጡትና እየሰጡትም ያለው ሙገሳና ጭብጨባ ምክንያቱ ምስጢር አይደለም። ጉዞው ወደ ባሰቃውስ መሆኑን ያወቁ ተቃራኒውን ያወቃሉ። የተያዘው ሂደት ስለከሸፈም ለሹሙ እያጨበጨቡ የያዘው አልሰራ ያለው ቢሆንም አሁንም ሀቀኛ የሀገር ኃይሎች ይጀመር ሲሉት የነበረውን የሽግግር ሂደት የተቀበሉ አስመስለው ሹሙን እንደ አሸጋጋሪ ሊያቀርቡና ሊያሻሽጡም እየጣሩ ናቸው። የግለሰብ ሆነ የሆነ ቡድን ፍጹም ስልጣንን በመቃወም ስንት ደም ፈሶ ተመልሰው ይህንኑ በአዲስ መልክ ሊያስቀጥሉ እያጨበጨቡ ያሉ ናቸው ብንል ስህተት አይሆንም። ሹሙም ደጋፊዎቹም ቀውጢ ቀን እየመጣባቸው ለመሆኑ ይህ እውነታ ምስክር ነው። ሁለተኛው የከንቱ ጭብጨባ ምሳሌ ደግሞ ሰሞኑን ሹሙ የተናገረውና የተከሰተው የሞቀ ጭብጨባ ነው። ባለው ተጨባጭ ሁኔታ ወሮ በላ ቡድኖች የድርጅት አርማና ባንዲራ አንግበው በንጹህ ህዝብ ላይ ወንጀል ሲፈጽሙ ከማስጠንቀቂያ ውጭ ምንም ተጨባጭ እርምጃ ሲወስድ አገዛዙ ባለመታየቱ መንግስት የተባለው አገር ወዳድ ኢትዮጵያዊ ወጣቶች ላይ እርምጃ ሲወስድና በተጨባጭ መንግስት አልባ ነን ብንል ስህተት አይደለም ያሉትን ለማስተባበል ሹሙ ሲሞክር የኛ ህዝብ የሚያውቀው መገደል መታሰርና በስየል መሰቃየት ስለሆነ ይህን ስላስቆምንለት መንግስት የለም ይላል ብሎ ሲያላግጥና በውስጥም ህዝብን ሲሰድብ የተሰማው ጭብጨባ ቀልጥ ያለ ነበር። ራሱን በራሱ ሳቅም ሲያጅብ አይተናል። ህዝብ ስቃይ ለምዶ ደግ መንግስት ሲመጣ መንግስት የለም አለ ብሎ ህዝብን ይሳደባል። ይህ ህዝብን የመናቅና የመስደብ ንግግር መነገሩ ላይ በቃ በጭብጨባ መታጀቡ ነው። ይህ የጭብጨባ ፖለቲካ አገር አጠፋ የሚያሰየን። ህዝብ እኮ የወረበላ መንጋ በዚህም በዚያም በብሔር ነክ ምክንያት ሲያጠቃቸው ሲፈጃቸው ተው የሚል መንግስት ባለማየቱ እንጂ ስቃይ ናፍቆት አይደለም። አወቅሽ አወቅሽ ሲሏት መጽሐፍ አጠበች እንደተባለው ሹሙ ከቀን ወደ ቀን እየባሰበት የመጣው የከንቱ አወቅኩ ባይ ልፈፋ ቢሄል ከጭብጨባ ጋር ወደ ገደል እየሰደደው መሆኑ ገሃድ ወጥቷል። ህዝብ መንግስት የለም ያለው መንግስት ነኝ ያለው ቡድን ራሱ በብሔር ነክና ሃይማኖት ፍረጃ ሹመቱንም አሰራሩንም ሲያያይዘው በመመልከቱ ነው። ኦነግነን የሚል ወንጀለኞች አማራውንና ሌላውን ሁሉ ሲገድሉና አሳፋሪ ጭካኔ ሲያሳዩ ማንም የሚነካቸው መንግስት ባለመታየቱ ነው። ሰንደቅ ዓላማን ይዘው በሰላም የተሰለፉትን በሺዎች አፍሶ በማጋዝ ድርጊት ላይ ፈጥኖ ሲሰማራ የታዘቡ ኢትዮጵያዊ መንግስት የለም ቢሉ የሚያስገርም አይደለም። ይህን ህዝብ ላይ ታዲያ ጭቆና ናፍቆት ነው መንግስት የለም የሚል ብሎ ማሾፍ ግን አግባብ የሌለው ነው። ከባድ ስህተት። ለዚህ ማጨብጨብ ደግሞ በአንድ በኩል መደንቆርን ሲጠቁም በዋና መልኩ ግን ይህን ያህል ድንቁርናን መገመት ያዳግታልና የአራዳ ፉገራ ብቻ ነው። ሐቁን የመሸፋፈን አዚም የለብንምና የሀገራችን ጉዳይ ነውና ሐቁን ማቅረብ ኃላፊነትና ግዴታችን ነው። ለዚህም ነው ዝም በሉ ተደመሩ ለሚሉን ሐቁ ይህን ነገር ተቀነሱ የምንላቸው። ህዝብን በተመለከተ የሹሙ አነጋገር እብሪት አዘል የሆነው ትላንት ብቻ አይደለም። አንዳንዶች ለመጀመሪያ ጊዜ የሚመችና መልከ መልካም መሪ ብናገኝ ለምን ትጠናወቱታላችሁ በሚል ይተቹናል። ህዝብ መርጦ ይበጀኛል ብሎ ያስቀመጠው መሪ ወይም ድርጅት ቢኖር ለመቃወም የምንነሳ ባይሆንም በድርጅታዊ አቋማችን መሰረት ደግሞ የመንቀፍም የመቃወምም መብታችንን ማንንም ሊገድበው የሚችል አይደለም። በባዳን ታሽቶ ህዝባዊ ትግላችንን ባጭር ሊቀጨመጣን የወያኔ ልጅ ህዝባዊ ሮማቀፉ ቀፈፍ ቢለን ደግሞ ይገባናል። በተለይም ያለውን መንግስት ምናልባትም የወያኔን የበላይነት የተነሳለትን ግን ያወያኔን ድስራት ላስቀጥል የመጣሁ ነኝ እያለን የወያኔን አፍራሽና ጸረ ህዝብ ጎች ሁሉ ጠብቄ አስቀጥላለሁ እያለን በተጨማሪ ደግሞ ስንቱን ሺህ ፖለቲካ እስረኞች አፍኖ ይዞ እየቀጠለ ህዝብ ወያኔ ኢህአዴግ ይወገድ የሽግግር ሂደት እውን ይሁን ያለውን ተጻሮ በመቆቡና ከሀገራችን ጥቅም ይልቅ የባዕዳንን ጥቅም በማስቀደቡ ይህን ሁሉ እንደሌለ ቆጥረን መንጋል እንሆንና ለህዝብ የገባነውን ቃል ኪዳን ልንረሳ አልተቻለንም። ለምንስ ይህን ሁሉ አመት ታገልንና የህዝብ ፍላጎት ምላሽ ሳያገኝ ለምንስ ትግላችንን እናቆማለን ብለን ስንጠይቅ የምናገኘው መልስ ግልጽ ነው። ጸረ ወያኔው ጸረ ኢህአዴግ ትግላችን ተፋፍሞ ይቀጥል። ድል ለኢትዮጵያዊነት።
በጣም ያኮራኛል ኢትዮጵያዊነት የሀገሬ ፍቅር ጠልቆ በስሜት አንቺን ፈንድቶ የታሪክ አድማ ባለም ተሰራጭቶ ዝማሽ የተሰማ
አላጨበጭብም። የበታም ታጠቅ የላላብህ ወጥር ህዝብ እስከሚያዝበት የስልጣኑን መንበር የወያኔ ተንኮል ጨዋታ አራጋቢ ያደራ ቃል ጥሪን ሸጦ ተቀላቢ ለደደቢት ጅቦች እስትንፋስ መጋቢ የጦረታ ወንበር መቅኖን ተረካቢ አልሆንም ብያለው ስልጣን ለጨበጠ አጃቢ አጨብጫቢ። እስካሁንም ድረስ ከትላንት ጀምሮ ህዝብ የሚታገለው ልጆቹን ገብሮ ለማንገስ አይደለም ሰው በሰው ቀይሮ ህዝባዊ መንግስትን ለማምጣት ነው ትግሉ በሚሰጠው ምርጫ እንዲከበር ቃሉ። አዎ መሪ መፈክሩን አሳልፌ አልሰጥም የሰማዕታቱን ደም ክፍያ አላረክስም ክቡር ትግላቸውን አላልከሰከሰም ስልጣን ለጨበጠ አላጨበጭብም። አሁንም የምለው ህዝባዊ መንግስት ነው ያንን አልቀየርም። ህዝብ እስኪሆን ድረስ የስልጣን ባለቤት ያልመረጠው ወርዶ የመረጠው ወጥቶ እስከሚይዝ መንግስት ትግላችን ይቀጥል ችቦው ተከታትሎ ባስመሳይ ጭብጨባ እንዳይቆም ተማሎ። የፈታህም ታጠቅ የላላብህ ወጥር ህዝብ እስከሚያዝበት የስልጣኑን መንበር ስንት የአገር ዜጋ እንደወጣ ቀርቶ የስንቱ ምስኪን ቤት የደም እንባን ብቶ ስንት ሺህ ዜጋ ላይ እስር ቤቱ ጠብቆ ሆኖ የሚታወቀው ያለ ተደብቆ ካላየው በስተቀር ሁሉም ነፃ ወጥቶ ወያኔ ቢፈታ ካሰረው ቆንጥሮ አያጨበጨብም አቋም አስቀይሮ። አዎ ደግሞ አለው አሁንም እምላለው በነበረ አቋሜ ዛሬ እምጸናለው ስልጣን ለጨበጠ አላጨበጨብም። አሁንም የምለው ህዝባዊ መንግስት ነው ያንን አልቀይርም።
Oh.